የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ለአዲስ ዓመት አዲስ ዕቅድ፣ አዲስ ተስፋ፣ አዲስ ቀመር የምንነድፍበት ዕለት ላይ ነን ዛሬ። 2010ን አሰናብተን 2011ን ልንቀበል ከ48 ሰዓታት ያነሰ ጊዜ ነው የቀረን። ንጉሥ ያክሊሉ የአገር ቤቱን ስሜት ያመጣልናል። እዚህ በውጭ ዓለም ደግሞ ኢትዮጵያውያን ባሉበት አገር የአገራቸውን ስሜት በማምጣት እንቁጣጣሽ ይባባላሉ። ሞትና ሕይወት፣ መኖርና አለመኖር፣ ደስታና ሐዘን፣ ያለ የነበረና የሚኖር የተፈጥሮ ሂደት አይደል? እናም ዛሬ በአንድ በኩል ከመቃብር በላይ የሚውል ታሪክ ሰርተዋል የተባለላቸው አንድ ታላቅ ኢትዮጵያዊ ከዚህ ዓለም በሞት ተለይተዋልና ታሪካቸውን በመዘከር እናከብራቸዋለን። ሞትና ሕይወት፣ ደስታና ሐዘን ብለን የለም? መልካም የጋብቻ ሕይወት ያሳለፉ የተባለላቸውን የወርቅ ኢዮቤልዩ ያከበሩ የረጅም ጊዜ ጥንዶችን ሕይወትም ገጠመኛቸውን እንመለከታለን። ከወዲሁ መልካም ምሽት ተመኝተናል። ይልቁንም እንኳን ለአዲሱ ዘመን ሉቃስ አደረሳችሁ በማለት የዛሬ እሁድ ጳግሜን 4/2010 የራዲዮ መጽሔት ፕሮግራምን ይዘን ቀርበናል። አብራችሁን ቆዩ። አብረንን ቆይ ስንል ታዲያ በደረቁ አይደለም፣ ከማወራረጃው ጋር ነው። ያም ምርጥ ምርጥ ሙዚቃ፣ ያውም የእንቁጣጣሽ ማለት ነው። ዜናው ይቀድማል።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ ጀስቲን ትዋይት በስቱዲዮ መሳሪያዎች ላይ ይገኛል። የአርበኞች ግንቦት ሰባት ንቅናቄ ሊቀመንበር ፕሮፌሰር ብርሃኑ ነጋ አዲሱን የለውጥ ሂደት ይቃወማሉ ላሏቸው ወገኖች የይቅርታና የፍቅር ጥሪ አቀረቡ። ለውጡ ኢትዮጵያን እውነተኛ ዲሞክራሲያዊት ሀገር ከማድረግ ወዲህ እንደማይቆምም አስገንዝበዋል። የንቅናቄው ዋና ጸሐፊ አቶ አንዳርጋቸው ጽጌም ትግሉ ገና መጀመሩ ነው ብለዋል። የግንቦት ሰባት መሪዎች አዲስ አበባ ሲገቡ ዛሬ ደማቅ አቀባበል ተደርጎላቸዋል። የዚህ ዜና ዝርዝር አጫጭር ዜናዎችን ካሰማኋችሁ በኋላ ይቀርባል። ጠቅላይ ሚኒስትር አብይ አህመድ እያስመዘገቡ ናቸው ያለችውን ለውጥ እንደምታደንቅ የገለጸችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዛሬ የእውቅና ሽልማት አበረከተችላቸው። ጠቅላይ ሚኒስትሩ በጥቂት ወራት ውስጥ ያደረጉት እንቅስቃሴ ከፍተኛ ውጤት ማስመዝገቡን ቤተ ክርስቲያኒቱ ገልጻለች። እስክንድር ፍሬው በሥነ ሥርዓቱ ላይ ተገኝቷል። አጭር ዘገባ ይኖረዋል።
ምስጋና እየቀረበላቸው እውቅና እየተሰጣቸው ቀጥለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተበረከተውም የዚያ ተከታይ ነው። በአጭር ጊዜ ውስጥ ከፍተኛ ለውጥ አስመዝግበዋል አለቻቸው ጠቅላይ ሚኒስትር ዶክተር አብይ አህመድ የእውቅና ሽልማት አበርክታለች ቤተ ክርስቲያኗ። በሥነ ሥርዓቱ ላይ የተናገሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀ ጳጳስ ብፁዕ ወቅዱስ አቡነ ማትያስ በጠቅላይ ሚኒስትሩ አመራር ለውጤት በቁ ያሏቸውን ጉዳዮች ጠቃቅሰዋል። ለሁለት ተከፍሎ የቆየውን ሲኖዶስ ወደ አንድነት እንዲመጣ ማድረጋቸው፣ ኢትዮጵያዊነትን ማዕከል ያደረገ አስተሳሰብ ማራመዳቸውና ሌሎችም በፓትርያርኩ የተጠቀሱ ናቸው። የተበታተነውን በማሰባሰብ፣ የጠፋውን በማፈላለግ፣ የተራራቀውን በማቀራረብ፣ የተጣላውን በማስታረቅ የሚሰሩት ስራ በእጅጉ የሚደነቅ ነው ብለዋል ፓትርያርኩ። ጠቅላይ ሚኒስትሩ በዚሁ ሥነ ሥርዓት አዲሱን ዓመትና የቅድሚያ ተግባሮቻቸውን በተመለከተ ከአሜሪካ ድምፅ ለቀረበ ጥያቄ ምላሽ ሰጥተዋል። ነገ መለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ደቡብ ሱዳን ውስጥ ዛሬ አይሮፕላን ወድቆ የ19 ሰው ሕይወት አልፏል። አይሮፕላኑ ከዋና ከተማይቱ ጁባ ወደ ይሮል ከተማ ለመብረር ሲነሳ 12 ሰዎች ተሳፍረው እንደነበር ተገልጿል። የአደጋው መንስኤና ቀሪዎቹ ሰዎች ስለሚገኙበት ሁኔታ የወጣ ዝርዝር ማብራሪያ የለም። አንድ ጣሊያናዊ የግብረ ሰናይ ድርጅት ሰራተኛ ግን ወደ ጁባ ተመልሰው በተረጋጋ ሁኔታ ላይ እንደሚገኙ ተነግሯል። ከትራምፕ አስተዳደር ከፍተኛ ሹማምንት አንዱ ናቸው በተባሉ ሰው ኒውዮርክ ታይምስ ጋዜጣ ላይ ሰሞኑን ከወጣ ጽሑፍ ጋር በተያያዘ የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ዛሬ በሰጡት መግለጫ እኛ ባለሥልጣን ስራቸውን በፈቃዳቸው መልቀቅ የተከበረ ተግባር መፈጸም አለባቸው ሲሉ ጥሪ አሰምተዋል። ሰሜን ኮሪያ ዛሬ ባካሄደችው ወታደራዊ ሰልፍ ላይ እንደ ቀድሞ ኒውክሌር የጦር መሳሪያ አለማውጣቷ ታላቅ አዎንታዊ እርምጃ ነው ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አድናቆታቸውን ገልጸዋል። ሊቀመንበር ኪም አመሰግናለሁ ብለዋል ትራምፕ ዛሬ በትዊተር ባሰራጩት መልእክት። አፍጋኒስታን ውስጥ ታሊባን አድርሸዋለሁ ባለው ጥቃት አንድ የወረዳ ፖሊስ አዛዥን ጨምሮ በአስሮች የሚቆጠሩ ሰዎችን መግደሉን ገለጸ። ከተገደሉት አስሩ የጸጥታ ጥበቃ ሰራተኞች ናቸው ተብሏል። የአርበኞች ግንቦት ሰባት ንቅናቄ ሊቀመንበር ፕሮፌሰር ብርሃኑ ነጋ አዲሱን የለውጥ ሂደት ይቃወማሉ ላሏቸው ወገኖች የይቅርታና የፍቅር ጥሪ አቅርበዋል። የንቅናቄው ዋና ጸሐፊ አቶ አንዳርጋቸው ጽጌም ትግሉ ገና መጀመሩ ነው ብለዋል። ዛሬ አዲስ አበባ ላይ በተደረገላቸው ደማቅ አቀባበል ላይ መለስካቸው አማሃ እዛው ተገኝቶ ነበር። ዝርዝር ዘገባ ይዟል።
የአርበኞች ግንቦት ሰባት አመራር አባላት ዛሬ ጠዋት ጀምሮ ከተለያዩ አገሮች ወደ አዲስ አበባ ሲገቡ ከቦሌ ዓለም አቀፍ አውሮፕላን ማረፊያ አንስቶ አዲስ አበባ ስታዲየም ድረስ በእጅጉ የደመቀ አቀባበል ተደርጎላቸዋል። በተለይም አዲስ አበባ ስታዲየም በደረሱ ጊዜ የነበረው አቀባበል የተለየ ግርማ ነበረው። ስታዲየሙ በመላ በቀድሞ የኢትዮጵያ ሰንደቅ ዓላማ አጊጧል። የሚዘመረውም ይኸው ነበረ። የአዲስ አበባ ምክትል ከንቲባ የአቶ ታከለ ኩማ የእንኳን ደህና መጣችሁ መልእክትም የተለየ ድባብ ነበረው።
ሄሎ አዲስ አበባ! ሄሎ እናት ሀገራችን ኢትዮጵያ!
የአርበኞች ግንቦት ሰባት ሊቀመንበር የፕሮፌሰር ብርሃኑ ንግግር ከመጀመሪያው አንስቶ እጅግ ለረዥም ደቂቃዎች በጭብጨባና በዘፈን ይቋረጥ ነበር። ፕሮፌሰር ብርሃኑ ከሀገር የወጡበትንም ዛሬም እዚህ ተመልሰው ለምን እንደመጡ ነበር መጀመሪያ የገለጡት።
ሳንፈልግ ተገፍተን ከምንወዳት ሀገራችን የወጣ ነው። በሀገር ውስጥም በዱር በገደሉ የተንከራተት ነው። ለሌላ ሳይሆን በሀገራችን ውስጥ ሙሉ ነፃነትና መብት ያለን ዜጎች ሆነን መኖር ስለምንፈልግ ብቻ ነው። ይህ ዓላማችንና እምነታችን ከበፊት ጀምሮ ስንል እንደነበረውና በተለይ በምርጫ 97 ወቅት በግልጽ እንደታየው የአብዛኛው ኢትዮጵያዊ ምኞትና ፍላጎት እንደሆነ ዛሬ በማያሻማ ሁኔታ ግልጽ ሆኗል። ከአመለካከት ግልጽነት አልፎም በተግባር በብዙ መስኮች በተደረጉ መራራ ትግሎች ነው ዛሬ በመጠኑም ቢሆን የነፃነት አየር መተንፈስ የምንችልበት። እንደዚህ በግላጭ ስለ ሀገራችን ሁኔታ በሰላም ለመነጋገርና ለመወያየት እንዲሁም የሀገራችንን የወደፊት ዕጣ ፈንታ በጋራ መክረን በሕዝብ ፍላጎት ላይ የተመሰረተ የፖለቲካ ስርዓት ለመመስረት በጋራ የምንጀምረው።
የንቅናቄው ሊቀመንበር ቀጥለው በክብር ያስታወሱት የዛሬውን የደስታና የምስጋና ቀን እውን አድርገውታል ያሏቸውን የሞቱትን፣ የቆሰሉትን፣ የተጋዙትን በማስታወስ ነበረ። በመጨረሻም
ይህን የሕዝብ ስቃይና መከራ አይተው በአገሪቱ ላይ የተደረገው ቅጥ ያጣ ዘረፋና ምዝበራ አስመሯቸው የሕዝቡን ትግል ትክክለኛነት ተገንዝበው በኢህአዴግ ውስጥ ሆነው ቢቀደሙ ሊደርስባቸው የሚችለውን መከራ ተገንዝበውና ይህንንም በድፍረት ተጋፍጠው ሀገሪቱ ከገደል አፋፍ ላይ በቆመችበት ወቅት በራሳቸው ድርጅት ውስጥ ከፍተኛ ትግል ላደረጉ በኢህአዴግ ውስጥ ለሚገኙ የለውጥ ኃይሎች ይህንን የመከራ ጊዜ በማሳጠርና ሀገሪቱን ከከፍተኛ አደጋ ለመታደግ ብሎም በአጠቃላይ በሀገሪቱ ውስጥ ያለውን እጅግ የተናቆረ የፖለቲካ ድባብ በመቀየር የእርቅና በጋራ ሀገር የማዳን መንፈስ ይዘው በመምጣታቸው ከፍተኛ ምስጋናችን ይድረሳቸው።
ፕሮፌሰር ብርሃኑ እንዳስገነዘቡት አርበኞች ግንቦት ሰባት ለሰላማዊ ትግል ከቶ የገባው ዴሞክራሲን በኢትዮጵያ ለመትከል የሚደረገውን አስቸጋሪ ትግል ለማገዝ እንጂ ቂም ለማወራረድ አይደለም። በተጀመረው የለውጥ ሂደት እንጎዳለን በሚል በጥላቻ ዓይን ለሚያዋቸው ወገኖችም እንደማይጠሏቸውም ነግረዋቸዋል። አርበኞች ግንቦት ሰባት ለእነዚህ ወገኖች የሚያቀርበውም ጥሪ ከጥላቻና ከቂም የራቀ ነው ብለዋል።
የሰራችሁት በደል ጠባሳ ሳይደርቅም እኛ ለእናንተ ያለን መልእክት የሰላምና የፍቅር ወገናዊ ጥሪ ነው። ከቂም በቀል ርቀን ስላለፈው ይቅር ተባብለን ይህችን መከራዋ በእጅጉ የበዛ ሀገራችንን እንደምንወድ ዜጎቿ ተጋግዘን ከመከራዋ እናውጣት። ከውርደቷ እንታደጋት። ሁላችንም በእኩልነትና በነፃነት የዜግነት መብታችን ተከብሮ አንድነታችን ተጠናክሮ አንገታችንን ቀና አድርገን አጭበርበረንና ሰርቀን ሳይሆን ደክመን በጉልበታችንና በጭንቅላታችን ሰርተን ከብረን ሀገራችንን የምናስከብርበት ስርዓት እንፍጠር ነው ምንላችሁ። ማጣት እየገፋው በየውጭ ሀገሩ በውርደት የሚኖረውን ደሃ ወገናችንን መስራት እየቻሉ የሚሰሩት አጥተው በጣም ደክመው እየሰሩም የሚያገኙት ገቢ ከኑሮ ውድነቱ ጋር አልመጣጠም ብሏቸው በድህነት የሚኖሩ አያሌ ዜጎቻችንን ከዚህ ውርደት የውርደት ህይወት ተጋግዘን እናውጣቸው ነው ወገናዊ ጥሪያችን። ይህን የወገን ጥሪ አሌ ብላችሁ የድሮ አመለካከታችሁን እንደያዛችሁ የቀረባችሁን የማይገባ ጥቅም በማጣታችሁ እየተብሰለሰላችሁ መቀጠል ከፈለጋችሁ ይህ የዜግነት መብታችሁ እንደሆነ እንቀበላለን። እኔ ካልበላሁት ጭሬ ልበትነው እንዳለችው እንስሳ እኛ ያልገዛናት ሀገር ትበታተን ከሚል እኩ ያካሄድ ግን ራሳችሁን ልታቅቡ ጊዜው ግድ ይላችኋል። የዚህ አይነት አካሄድ ለሀገርም ለእናንተም አይበጅምና በፍጹም በፍጹም ግልጽ ሊሆንላቸው የሚገባው ይህ ለውጥ ሀገራችንን እውነተኛ ዴሞክራሲያዊት ሀገር ከማድረግ ውጪ ሌላ ምንም መቆሚያ እንደሌለው ነው። በፍጹም እኛ ኢትዮጵያውያን ከአሁን በኋላ በምንም አይነት አምባገነናዊ የአገዛዝ ስርዓት ስር አንኖርም። በቃ
ቀደም ብለው በጣም አጭር መልእክት ያስተላለፉት የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ ደግሞ ረዥሙ ትግል ገና መጀመሩ ነው ይላሉ።
ስቃያችሁ ስቃዬ፣ መከራችሁ መከራዬ ሆኖ ከዚህ መከራ በጋራ እንድንወጣ ማንኛውንም አይነት መስዋዕትነት ለመክፈል ድፍረት የሰጠኝ የእናንተ ፍቅር ነው። አሁንም ትግላችን ተጀመረ እንጂ አላለቀም። ትግላችን የሚያልቀው በመቶ ሺዎች በሚሊዮኖች የሚቀጠሩ እንደናንተ አይነት ወጣቶች ተደላድለው መኖር የሚችሉበት ያለምንም ስቃይ ነፃነትን አግኝተው ስራ አጥነትን አጥፍተን በየበረሃው ሞትን አቁመን በየባህሩ መስመጥን አቁመን መላው የኢትዮጵያ ወጣቶች በአገራቸው ምድር ሰርተው መኖር አግብተው ልጅ ወልደው የልጅ ልጅ የሚያዩበትን ሁኔታ መፍጠር ስንችል ብቻ ነው ትግላችን የሚያቆመው።
የአርበኞች ግንቦት ሰባት ሊቀመንበር ያደረጉት ረዘም ያለ ንግግር ንቅናቄው አገር ውስጥ ሲገባ የተጀመረውን የለውጥ ሂደት እንዴት እንደሚያየውና በአጭርና በረዥም ጊዜ ምን መደረግ እንዳለበት አቅጣጫ ያሳዩበት ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸውን ለዘገባው። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ። ለመጽሔት ወደ አዲሱ ልመልሳችሁ።
የ2010 ዓመተ ምህረት የመጨረሻው የራዲዮ መጽሔት ዝግጅት የዛሬ ጳጉሜን 4 2010 ፕሮግራም ጀምሯል። 2011 ሊሆን መስከረም ጠባ ልንል ቅድም እንዳልኩት ሰዓታት ናቸው የቀሩን። አንዳንዴም በዋልድባ ሲባል ሰምታችሁ የለ? የተለመደው ቀርቶ ያልተለመደ ሲያጋጥም ነው። በፕሮግራማችን መግቢያ ለየዝግጅቶቹ ማስተዋወቂያ የሚሆኑ ቅምሻዎች ዛሬ አልቀረቡም። የሳምንቱ ምርጥ ግጥምም ለዛሬ ተዘሏል። ምን ያ ብቻ ባልደረባዬን አሉላን ሳሊዝ ማስተናገድ ራሱ ከጀመርኩም ዛሬ ሁለተኛ ጊዜ ነውና ይሄም አዲስ ነገር ነው። ይሄ ነው የአንዳንዴም በዋልድባ የተባህልን ያስታወሰኝ። ይሁና ረንኳን አደረሳችሁ ጎበዝ። ባይሆን ከንጉሴ አክሊሉ ጋር ልጀምረውና እንቁጣጣሽ እንባባል። ንጉሴ መስመር ላይ ይመስለኛል። ንጉሴ ትሰማኛለህ? እንዴት ነህ?
እየሰማሁ ነው። አዲሱ እንደምን አለህ? እንዲህ ደህና ነህ ወይ?
ብቸኝነቴን እንደው ብታስቀርልኝ ብዬ ነው።
አዎ ትክክል ነህ አሉላን፣ እንደዛው ሰላም በልልኝ እግረ መንገድህን። ለአዲሱ ዘመን በሰላም እንኳን አደረሰን። አዲሱ
እንኳን አብሮ አደረሰን። አንድ ሙዚቃ የእንቁጣጣሽ ልጋብዝህና ትንሽ እንጫወት ስለ አዲስ አመት አይሻልም?
ደስ ይለኛል።
ንጉሴ እንዴት ነው? አባዬ ሆይ አልመጡብህም? አንተ ጋር
እንዲሁ አንሳንሶ ብቅ ማለታቸው አይቀርም። አዲስ
ይሄ የድሮ ባህል ግን አሁን አባዬ ሆይ እያሉ በየቤቱ መዞር ዛሬ ቀረ እኮ አለ። ለመሆኑ
አንሳንሶ እንደው እንደዚህ ሴቶች ይልቅ ባለፈው ሐሙስ ለታ ጠቅላይ ሚኒስትሩ ሲናገሩ አባዬ ሆይ ቀረ፣ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤት እስክሰራ፣ አብሮን መስራት ነው እየተጋገዝን እንጂ ሌላው ሲሰራ ሌላው ተመልካች መሆን የለበትም ብለው ሲናገሩ ነበር ባለፈው ሐሙስ ማታ።
እንዴት ነው በአካባቢ አንተ እስከ ቤተሰብህ ጋር ከወዳጅ ዘመድ ጥሩ እያከበራችሁ ነው?
በጣም በጣም ጥሩ እያከበርን ነው። እዚህ ደግሞ እንደምታየው ያው ዛሬ ግንቦት ሰባቶች ይገባሉ ተብሎ እንደው አዲስ አበባ ከተማው በባንዲራው በልዩ ልዩ ባነሮች እንደ በጣም 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 ሞቅ ደመቅ ያለ እንደ ምስቅልቅል ያለ ህይወት ውስጥ ነው አዲስ አበባ ያለችው። ነገ ተነገ ወዲያ ትረጋጋ ይሆናል ብለን ነው የምናስበው።
ወደ ዛሬ ቅንብርህ ልግባ። እንግዲህ ንጉሴ እንደው እንኳን አደረሰ ለመባባል ነው። መልካም በዓል ለአንተም፣ ለወይዘሮ ሳባም፣ ለሙሽራው ለምንልክም፣ ሁሌም ደግሞ ያንተን ዘገባ አቀነባብራ ለምትልክልን ለወይዘሮ ሳሎንና ለልጅ ሳምን እንዲሁም ለተቀረው ቤተሰብ ሁሉ መልካም አዲስ ዓመት ብያለሁ ንጉሴ።
እግዚአብሔር ይስጥልኝ አዲሱ። መልካም በዓል ለአንተም፣ ለንጉሱም፣ ለመላው አድማጮቻችን ሁሉ
መልካም። ንጉሱም እየሰማህ ነው እያቀነባበረ፣ ሁላችንም መልካም በዓል ብለናል።
መስኮቴ ሲከፈት የጎመን ምንቸት ውጣ፣ የገንፎ ምንቸት ግባ የሚለውን ማስታወሻዬን ጠረጴዛ ላይ አኑሬ ነው። ስለዚህ ዛሬ በዚህ በአዲሱ ዓመት ላይ ትንሽ እንጨዋወታለን። በነገራችን ላይ ቀደም ብዬ ባለፈው ሳምንት የጀመርኩት ዘመናዊ ትምህርት በኢትዮጵያ ዝክረት ማለም የተሰኘው ዝግጅቴ እንዳለ ነው ከዶክተር አግደ ወረዴ ጋር ያረኩት ማለት ነው። በዚህ በበዓሉ ምክንያት ለዛሬ እሱ ፕሮግራም አይኖረንም። ለሚቀጥለው ጊዜ እንደማቀርብ ያው ቃሌ የተጠበቀ ነው። የኢትዮጵያ ዘመን አቆጣጠር ባለቤት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዘመኑን በአራቱ ወንጌላውያን ሰይማ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እየተባለ ነው የሚጠራው። እያንዳንዱ ወንጌላዊ የራሱ የሆነ ምስጢር አለው። በነገው ዕለት የምናገባድደው ዘመነ ማርቆስ በአንበሳ ይመሰላል። ለመሆኑ መጪው ዘመነ ሉቃስ በምንድን ነው የሚመሰለው? ከሉቃስ ምን እናተርፋለን? ምን ተስፋስ እናገኛለን? አባ አስራት ደስታ ከማህበረ ቅዱሳን።
ሉቃስ በላህም ይመሰላል።
ላህም ማለት ያው
ላም ወይም በሬ ነው። ሉቃስ ወንጌሉን በጻፈበት ወቅት በተለየ ሁኔታ የጌታን ልደት አምልቶ አስፍቶ ነው የጻፈ። ጌታ በበረት ውስጥ እንደተወለደ፣ አህያና ላም እስትንፋሳቸውን እንደገበሩለት፣ እረኞችም ከሚጠብቋቸው በጎች ጋር ሆነው ላሞች ጋር ሆነው ኮከቡን አይተው የመላእኩን ብስራት እነሆ በዳዊት ሀገር እርሱ ክርስቶስ የሆነ የዓለም ቤዛ ተወልዶላችኋል የሚለውን ዜና ሰምተው መላእክት ሲዘምሩ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰውም በጎ ፈቃድ ሆነለት እያሉ የድህነቱ ቀን መቅረቡን አዳኙ ወደ ዓለም መምጣቱን ባበሰሩ ጊዜ እነኛ እረኞች ከከብቶቻቸው ጋር ሆነው መላእክትን ዝማሬ እየተቀባበሉ እየዘመሩ እንዳመሰገኑት ወቅቱ ብርድ ወራ ስለነበ አህያና ላም ደግሞ አስተማወቀ ወስንፋሽ አድጎላህም ይላል ቅዳሴ ማርያም ላይ። አው ያንን እስትንፋሳቸውን እንደገበሩለት አምልቶ አስፍቶ ነገር ልደቱን ስለሚያስር በላህም በዛ ገበሮች በብረት ስለተወለደ መወለዱ በበረት መወለዱ ንጉስ ይሆን ቤተ መንግስት ሹሩልኝ ወላንሳ አንጠፉልኝ ሰረገላ ሳቡልኝ መለከት ንፉልኝ ሰራዊት አሰልፉልኝ ሳይል ራሱን ዝቅ አርጎ ለአፍንጫ በከረፍታች ላይን በከፍታች በረት ውስጥ በከፍቶች ግርግም ላይ ንሰማያን ያለዋል ተምድሩን ያለካስ ማይዘርጋ አምላክ ሁሉ በጁ ሁሉ በደጁ ሆነ ራሱን ዝቅ አርጎ ስለሰው ልጅ ፍቅር በዛ በበረት ውስጥ መወለዱን ስለገለጠ ሉቃስ ዘላህም ተውላ።
ከዚህ ከወቅቱ የኢትዮጵያችን ሁኔታም ጋር የኢትዮጵያውያንን መንፈስ እንደው ሙቀት እንደለገሱት እንዳደረጉት አይነት እስትንፋስ እንደቸሩት ጥሩ ብሩህ ነገር እንደሚታይ አይነት
ለኢትዮጵያ ህዝብ ልደት ነው። አሁን እኮ የጌታ ልደት እንዳበሰረ በዚህ በዘመነ ሉቃስ ደግሞ የልደቱ ዋናው ይመስራች ህዝብና ህዝብ ተለያይተው የነበሩ ኤርትራና የኢትዮጵያ ህዝቦች በአንድነት በዓሉን ለማክበር የተዘጋጁበት የፍቅር ሰንሰለት ከቀድሞ የበለጠ የጠበቀበት ቆልደኛ ደገኛ ሳይባባል በፍቅር በንባ በለቅሶ የተገናኘበት ወቅት በመሆኑ ደግሞ እግዚአብሔር እችን አገር ጥሏት አልጣላትም። ያልታወቀ በህልም ያልታሰበ ድንቅ ታምራት የታየበት ዘመን ስለሆነ
ጥሩ አጋጣሚ ነው ማለት ነው። እንግዲህ
እንዴ በሚገባ እንጂ።
አመሰግናለሁ አባቴ አስራት ደስታ ገብሩ። እንግዲህ መጪው ዓመት አገራችን ሰላምና ፍቅር የምትሆንበት ኢትዮጵያውያን የሚደሰቱበት እንዲሆን መልካም ምኞታችንን እየገለጽን በዚሁ እንሰናበታለን።
አበባዬ ሆይ በልልኝ እንግዲህ
ሙሴ እንግዲህ በገባው ቃል መሰረት ባለፈው 15 ቀን የጀመረውን የዛሬ 15 ቀን ይቀጥላል። ቅድም እንዳልኩት ነው ደስታና ሐዘን ሞትና ህይወት የሰው ልጆች ጋር አብሮ የሚኖር ነው። ባለፈው ሰኞ ለማክሰኞ አጥቢያ ከዚህ ዓለም በሞት የተለዩትን ዜና አረፍታቸውን ረቡዕ ዕለት ያቀረብነውን የአፈ ንጉሥ ተሾመን ህይወት ልናከብር ልንዘክር ነው። ሶስት ወዳጆቻቸውን አነጋግረናል። ከስዊድን ዶክተር ባላቸው አስራትን ከዚሁ ከዩናይትድ ስቴትስ ደግሞ ዶክተር ሙልጌታ ወዳጆንና አቶ ተካልኝ ገዳሙን። ሶስታችሁንም በጣም አመሰግናለሁ። ዶክተር ባላቸው አስራት ከስዊድን፣ በአብዛኛው እርሶ እንግዲህ በፍርድ ሚኒስቴር ውስጥ እንደሰሩ አምባሳደርም እንደሆኑ ይታወቃል። አቶ ተካልኝም እንዲሁ የባንክ ባለሙያ የፕላን ኮሚሽን ኮሚሽነር ሆነው ሰርተዋል። እዚህም አገር በብዙ ነገር ይታወቃሉ። በቅርቡም ከኔ ጋራ ማራቶን ኢንተርናሽናል ባንክ የሚል ለማቋቋም የጀመራችሁትን ጥረት በተመለከተ ትንሽ በጨረፍታ ለአድማጮች አሰምተናል። ዶክተር ሙልጌታ መምህር፣ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፈረንጆች ከወጡ በኋላ የመጀመሪያው ኢትዮጵያዊ የአካዳሚክ ፕሬዚዳንት ሆነው የሰሩ መሆኑን አውቃለሁ። በቀጥታ ወደ ዶክተር በላቸው ልሄድ፣ እንደው የሩቁን እንግዳ እናስተናግድ ብዬ ነው። አፈ ንጉሥ ተሾመን እንዴት ያስታውሷቸዋል? እንዴት መታወስ አለባቸው?
አፈ ንጉሥ ተሾመ የተማሪ ቤት ወዳጃችን ከመሆኑም ሌላ በስራም በኩል አብረን የተጠመድን ሆነን ነበር። የምንገናኝበት ቦታ ነበረ፣ በማህበራዊ ምኑሮ በሌላውም ጭምር። በችሎታው በህግ አዋቂነቱ ምንም እንከን የሚወጣለት ሰው አልነበረም። ተማሪ ቤት ሳለ ጀምሮ አስተዋይ ሰው፣ መርማሪ ሰው እና ነገርን ከነገር ጋር ደህና አድርጎ የሚያገናዝብና ለዳኝነት ስራ በቂ ልምድና በቂ አይነት ችሎታ ያለው ሰው ሆኖ ነበረ። በስራ መስክ ከተሰማራ በኋላ ይህንኑ ችሎታውን በልዩ ልዩ ሁኔታ ያንጸባርቅ ነበረ። አማካሪያችንም ነው ነበረ በብዙ ጊዜ።
ምን ያህል አብራችሁ ሰራችሁ ከአፈ ንጉስ ጋር? ሰርተዋል አብረው?
ብዙ ጊዜ ሰርተናል። አዎ፣ ብዙ በልዩ ልዩ ሁኔታው ከንጉሰ ነገስቱ ካቢኔት ውስጥ ገብተው በሚሰራበት ጊዜ ሁሉም ከእኛ ጋር አልተለየም። በስራው ምክንያት ይገናኛል። ለምሳሌ ከፍርድ ሚኒስቴር የሚሄዱለትን ጉዳዮች ንጉሰ ነገስቱ አጼ ኃይለ ሥላሴ የሚልኩት ወደዚህ ልዩ ካቢኔ ወደ ተባለው ክፍላቸው ነበር እና በዚያን ጊዜ ሁሉ ይመለከታቸው ነበረ እና በዚህ በኩል በጣም ትልቅ ሰው ነበር።
አቶ ተካልኝ እርስዎ ጋር ልምጣ እስቲ። አፈ ንጉስን ማጣት ለኢትዮጵያ ምንድን ነው? ምን ማለት ነው? እንዴት ያስታውሷቸዋል አፈ ንጉስን?
አፈ ንጉስ ተሾመን መጀመሪያ ያገኘሁት የተዋወቅ ነው እንደ አውሮፓ አቆጣጠር በ1952 ዓ.ም ነው። የዛሬ 66 ዘመን መሆኑ ነው የተገናኘ ነው። እኔም እሱም ዩኒቨርሲቲ ኮሌጅ ይባል በነበረው የመጀመሪያ ዓመት ተማሪዎች ሆነን ነው የተገናኘ ነው እና መጀመሪያ ሳየው እንደው ትልቅ ሰው ሆኖ ነው የታየኝ። በእድሜ ቁመቱም ረጅም ነበር። በእድሜ ትልቅ ሰው ነገር የሚያውቅ እና ትንሽ እንዳነጋገርኩት የተረዳሁት ምንድን ነው ቀደም ሲል ከማንኛችንም የበለጠ ቄስ ትምህርት ቤት የቆየ ሰው፣ ለኦርቶዶክስ ሃይማኖት፣ ጥንታዊት ኢትዮጵያ፣ ለባህላችን፣ ለሀገራችን ታሪክ በዚያን ጊዜ የበለጠ የሚያውቅ ሰው ሆኖ ነው ያገኘሁት። እንደ ታላቅ ወንድም አንድ ክፍልም ብንሆን ትምህርት በሚቀበልበት ጊዜ ጥያቄ አላችሁ ወይ ብሎ ፕሮፌሰሩ ሲጠይቅ አብዛኛውን ጊዜ እጁን አንስቶ የሚጠይቀው እሱ ነው። የበሰለ ጥያቄ እኛ እንደው ቅድም እንዲያልከው ምንድን ነው አልገባንም የሚል አይነት ጥያቄ ነው የምንጠይቀው። እሱ ግን እዚያ አልፎ በሰል ያለ ጥያቄ ይጠይቃል እና በዚህ ተማሪዎች ጓደኞቹም አስተማሪዎቹም ታስታውስ ይሆናል ያኔ የነበሩት አስተማሪዎች በዩኒቨርሲቲ ኮሌጅ የጄዙዊት መነኮሳት ነበሩ። ቄሶች እንዲህ ጠና ያለ ሰው ሲመጣባቸው አይወዱም። እነሱ ሰው ማነጽ፣ አይምሮ ማነጽ ነው የሚፈልጉት። እሱን እንደ ተወዳዳሪ ነበር የሚያወጡት። እንደ ሲጠይቁን ሲል ደግሞ ከአጠያይቁ ተነስተው ነው ከመልኩ ሳይሆን ሲጠይቅ ምስል በሰል ያለ ጥያቄ ሲብንት ያኔ ነው እንግዲህ የተዋወቅ ነው። የአራት ዓመት አብረን ተኖረን በኋላ ደግሞ ምንም እንኳ እሱ የሙያው ቅድም ወንድሜ በላቸው እንዳለው የሕግ ሰው ነው፣ እኔ ወደ ኢኮኖሚ ነበር ሙያዬ። በስራ ብዙ አልተገናኘንም፣ ግን በወዳጅነት ብዙ ቀጥለናል እና የእሱ በህይወት አለመኖር ኢትዮጵያ እንዴት ነው ጎዳት አለ ወይ ነው። ኢትዮጵያን መጉዳት ከጀመረ ቆይቷል እሱ። ምክንያቱም ስራውን ጥሎ ተገዶ ስራውን ጥሎ ወደዚህ ሀገር ሲመጣ ነው ያኔ ነው ኢትዮጵያ ሲጎዳቸው። እንደ አፈ ንጉስ ተሾመ ያለ ሰው ሲሄድ የተለ ሰው አጣች ኢትዮጵያ ማለታችን የማይቀር ነገር ነው።
ዶክተር ሙሉጌታ ለእርሶስ አፈ ንጉስ እንዴት ነው የሚታወሱት? እንዴት ያስታውሷቸዋል? አብራችሁ የትና ምን ሰራችሁ? እስቲ ወደ እርስዎ ልምጣ።
ይስጥልኝ አቶ አዲሱ። አፈ ንጉስ ተሾመን እኔም ያወቅኩት ልክ አቶ ተካልኝ እንዳለው አቶ በላቸውም እንዳሉት ዩኒቨርሲቲ ኮሌጅ ተማሪ አንድ ላይ ነበርን። ከዛ ጊዜ ጀምሮ አልተለያየንም። ይልቁንም በስደቱ ጊዜ የእሱ ስደት የመጣው በፈረንጆች 1982 ነው። እኔ ደግሞ ከእሱ ቀደም ብዬ 1974 ልክ ግርማ ጃንሆይ ከዙፋን እንደወረዱ ነው የወጣሁት እና ይኸው 38 ዓመት አንድ ቀን ሳንለያይ አብረን ነው የከረም ነው እና በሁለቱም እድሜው አይቼዋለሁ። ስራ ላይም በነበረበት ጊዜ፣ ስደት ላይም በነበረበት ጊዜ አብረን ስለነበርን በጣም ቅርብ ነበርን እስከ መጨረሻ ቀኑ ድረስ። በእውነቱ እንዳልለየው ሞክሬያለሁ። አፈ ንጉስ ተሾመ የተወለደው ጠቅላይ ግዛት ነው፣ መንዝ አካባቢ ነው የተወለደው እና እዛ ገና በልጅነቱ ትምህርት ቤቶቹ ገና አልተስፋፉም ነበረ። ጃንሆይም ገና ከስደት መመለሳቸው ነበረ ከጣሊያን ጦርነት በኋላ እና ትምህርት ቤቱ ሁሉ በጣም ስላልተደራጀ ምነው ጣሊያኖች ዘግተውታል የነበሩትን ለሁሉም ጠቅላይ ግዛት ብዛም አልተባዛም ነበር። እና በብዙ ጥረት ነው ራሱን ያስተምር የቻለው። በ1935 ነው ወደ አዲስ አበባ የመጡት ከአባቱ ጋር። ያን ጊዜ አዳሪነት ለማግኘት አዳሪ ሆኖ ለመማር እንደኛ እድል አላገኘም፣ እንደኔም እንዳተበላቸውም እድል አላገኘም። እና በስንት ጥረት ሱዳን ኢንተርናሽናል ሚሽን ኤስአይኤም የሚባል አንድ የሚሲዮን ድርጅት ነበር፣ እዛ እየሄደ አንዳንድም የብሪቲሽ ካውንስል መጽሐፍት ቤት እዛ እየጎበኘ እንዲህ እያለ ነው ትምህርቱን የጀመረው፣ የፈረንጁን ትምህርት፣ የእንግሊዝኛውን ትምህርት። እና ሆኖም በጣም በትምህርት ንቁ ስለነበረ አንደኛውን ደረጃ እንደምንም ብሎ በዚህ ሁኔታ ጨረሰ። በኋላም ቅድስት ስላሴ ትምህርት ቤት ሊገባ ቻለ። ከቅድስት ስላሴ ወደ ኮተቤ ቀለም ኃይለ ስላሴ ሁለተኛ ደረጃ ተዛውሮ ከዛ ነው የሁለተኛ ደረጃ ፈተና ከእንግሊዝ ሀገር የሚመጣ ማትሪኩሌሽን የሚባል ነበር፣ እሱን ተፈትኖ ወደ ዩኒቨርሲቲ ኮሌጅ ሊገባ ቻለ።
ዶክተር በላቸው በሙያ ስለምትገናኙ ከአፈ ንጉስ ጋራ የፍርድ ቤት ዳኛ ይልቁንም እንደው በፕሬዝዳንትነት ብቻ ሳይሆን በዳኝነት ተሰይሞ መስራት ምን ማለት ነው? ለምን ፍርድ ቤት ስራ በጣም ቁርጠኝነትን ይጠይቃል። እንደው ከአፈ ንጉስ የስራ ባህሪ ጋር አያይዘው ዳኝነት ምንድን ነው? በአንድ ጉዳይ ላይ ውሳኔ መስጠት የመሳሰለው
የእኛ ሰው ከሚያስፈልጉት ነገሮች አንዱ በጣም አድርጎ የሚከታተለው በትጋት የሚጠብቀው የዳኝነትን ነገር ነበረ። ዳኝነት ካለ ማንኛውም ነገር ተስተካክሎ የሚሄድ ነው የሚመስለው የኛ ሰው። ዳኝነቱን በሚመስለው አይነት ካገኘ በጣም ደስ ይለዋል። ዳኝነት የጣለት ግን በጣም አድርጎ ነው የሚቆረቆረው። በአፈ ንጉስ ተሾመ ጠባይ በዳኝነቱ በጣም ጥብቅ ነው፣ በጣም አክራሪ ነው። ሀቁ የሚፈልግና ሀቁ የደረሰበት ቦታ በራሱ አስተያየት ሊሆን ይችላል ያንን እዛ ላይ የሚደርሰው በንጹህ ነው እዛ ውሳኔ ላይ የሚደርሰው እንጂ ገሌን ለጥቀም በገሌ ስልጣን ምክንያት ይህንን ላብጅለት እንዲህ በሚል አኳኋን የሚያደርገው አይደለም። እና ዳኝነት ለሱ በጣም የተከበረና የተከበረ ብቻ ሳይሆን የተዋሃደው ነገር እንደሆነ አይነት ነገር ነው የሚሰማኝ።
ዶክተር ሙሉጌታ እርስዎ ጋር ልምጣ። እንደው እንደ ማጠቃለያ የቀረ ሀሳብ ካለ
እንደው አንዲት ነገር ለማከል ያህል አፈ ንጉስ ተሾመ በፍርዱ ብያኔ ብቻ ሳይሆን ለፍርድ በጠቅላላው ለፍትህ አድሚኒስትሬሽን ጁዲሻል አድሚኒስትሬሽን ለሚባለው ብዙ ለውጥ አምጥቷል እያሉ የስራ ጓደኞቹ ሲናገሩ ሰማ ነበር። ፍርድ ቤቶቹን እንዲቃኑ፣ የዳኞች ክብርና ሞገስ እንዲከበር፣ አካሄዱ ሁሉ ከአድሎት እንዲለይ፣ ዳኞቹን በአዲሱ መንፈስ ለማሰልጠን ለሚደረገው ጥረት፣ ለምሳሌ ዩኒቨርሲቲ ውስጥ በነበርኩበት ጊዜ የሎ ስኩል ውስጥ ህግ ፋክልቲ ውስጥ አንድ የህግ ጀርነል ነበረ፣ ጀርነል ኢትዮጵያ ሎ ጀርነል የሚባል እዛ ውስጥ ቦርዱ ኤዲቶሪያል ቦርድ ውስጥ ክቡር አፈ ንጉስ ተሾመም አባል ነበር። ይህም የተደረገበት አዲስ የሚማሩት ህግ የሚማሩት ተማሪዎች ህግ በፍትህ ላይ የተሰማሩት ሰዎች ጋራ አሸጋጋሪ ድልድይ ሆኖ እንዲሰራ ነበረ። ደግሞ ይህንኑም አበርክቷል።
አቶ ተካልኝም አንዳንድ ማጠቃለያ ሀሳብ ካለዎት እድሉን ልስጥ።
እሺ፣ ይርስልኝ። አዲስ አፈ ንጉስ ተሾመ ኃይለ ማርያም የግርማኔ እና የመንግስቱን መፈንቅለ መንግስት ሙከራ አጥፊዎቹ እነማን እንደነበሩ ከፍተኛ የመንግስት ኮሚቴ ተቋቁሞ ያኔ አፈ ንጉስ ተሾመ በግርማዊ ንጉሠ ነገሥት ልዩ ካቢኔ ውስጥ የህግ ክፍል ኃላፊ ነበር። በንጉሠ ነገሥቱ ታዞ ከስርዓት ውጪ ምንም ነገር እንዳይደረግ ሄደህ ተመልክትና የሚያስፈልገውን ማድረግ ያለባቸውን አስታውሳቸው ተብሎ ይሄዳል እዚያ። እና በአሁኑ ጊዜ ስም መጥራት አያስፈልግም። የዚያ ኮሚቴ ሰብሳቢ የነበሩ ከፍ ያለ ቦታ የነበራቸው ናቸው። ማን ነበሩ የገርማሜ ጓደኞች የትምህርት ቤት ጓደኞች እያሉ በጥያቄና መልስ እያዋከቡ ታሰራለህ እያሉ ያስፈራሩ በሚናገሩበት ጊዜ አፈ ንጉስ ተሾመ ተነስቶ ማስረጃ ሳይገኝ እከሌ የትምህርት ቤት ጓደኛው ነበረ እና ደግሞ የስራ ጓደኛው ነበረ እየተባለ ያለ ማስረጃ ሰውን ለማሰር መሞከር ወይም ደግሞ ማዋከብ የተገባ አይደለም፣ ይሄ ከፍርድ ስርዓት ጋር የሚሄድ አይደለም ብሎ ሰዎቹ ትንሽ ተደናግጠው ጋብ ማለታቸውን ራሱ ነግሮኛል። ሁለተኛ ደግሞ አንተም አዲስ አትሰማትርም፣ በደርግ ጊዜ አንድ ትልቅ ስብሰባ ይደረጋል። ዳኞች ጉቦ በሉ ምን ይባለ መቼም ይወራል። ዳኝነት ያኔ ከአሁኑ የተሻለ ቢሆንም ዳኞች መታማታቸው የማይቀር ትልቅ ስብሰባ ይጠራል። ዳኞቹን ለማጋለጥ አፈንጉስ ያን ጊዜ
ፕሬዚዳንት ነበር
በዚያ ቁጭ ብሎ ሲሰማ ከፓርቲ አባሎች እየተነሱ አንድ ባንድ ዜጎች መካከላችን አሉ ዳኛ ማለት ሲሆን እንዲህ ነው እያሉ ይዘልፋሉ፣ ይሳደባሉ። የተቀመጡት አብዛኞቹ ዳኞች ናቸው። እንግዲህ አፈንጉስ ተሾመ ኃይለማርያም ሁሉ ከሰማ በኋላ ያልተጠበቀ መልስ፣ ትኩረታችሁ ዳኞች ላይ ነው፣ እውነት በጉቦ ብዙ ጉድለት አለ የምትሉ ከሆነ ራሳችሁን ጓደኞች እየሄዱ በየቤቱ በየቦታው በየስፍራው እየሄዱ እያስፈራሩ ከድሃው ህዝብ ገንዘብ የሚመነጥፉትን የሚዘርፉትን ለምን አትወቅሷቸው? ለእውነት ከተነሳችሁ በዳኞች ላይ ብቻ ለምን ተነከራችሁ ሲባል ያልተጠበቀ ነገር ስለሆነ ጊዜ ይቆማል። መንግስቱ ኃይለማርያም አልነበረም፣ ሄደው መንግስቱን ያማክርታል። እንዲህ ያለ ጥጋበኛ ሰው ፊትም ቢሆን እኛ ዝም ብለን ነው እንጂ የሚታሰር ሰው ነበረ ሰው ይነግሩታል። ይሄ የተናገረ የተቀረጸውን ድምፅ አምጡልኝ ይላል። ሲሰማ ይህ ሰውዬ የት ቦታ ነው የቱ ላይ ነው ውሸት የተናገሩት ብሎ ያሳፍራቸዋል፣ ያስደነግጣቸዋል። ያኔ እንደ እድል ሆኖ አፈንጉስ ተሾመ ኃይለማርያም ወደ ቤቱ ተመለሰ። ነገር ግን ያለገሰ ቂም ይዞ ያጠፋው ሲል ነው ያኔ ኢትዮጵያ ሰው ጠቁሞት ሊወጣ አይችልም።
ሌሎቻችሁም ይሄን ነገር ታስታውሱ ይሆናል። ግን እንግዲህ ካለኝ ሰዓት እዚህ ላይ ለማቆም እገደዳለሁ። ስለ አፈንጉስ ተሾመ ባለፈው ረቡዕ ዜናውን ከሰራን በኋላ እንደምታውቁት ከትናንት በስቲያ አርብ ደግሞ በደብረ ገነት መድኃኔዓለም ጸሎት ተደርጓል። ወዳጆቹ ሁላችሁም ምስክርነት ሰጥታችሁ እጅግ በደመቀ ሁኔታ ተሸኝተው የቀብሩ ስነ ስርዓት ተፈጽሟል። እናንተ ደግሞ ዛሬ ጓደኛችሁን ወዳጃችሁን የኢትዮጵያን ወዳጅ ትልቁን ሰው አፈንጉስ ተሾመን አስታውሳችሁ ለሰጣችሁን አስተያየት ከልብ አመሰግናለሁ። እናንተን ያቆይልን፣ እድሜ ይስጥልን፣ እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልን እላለሁ። እኔም በበኩሌ ከሩቅ ሀገር ያለሁት መጀመሪያ ላይ እግዚአብሔር ይስጥልን።
አመሰግናለሁ።
እግዚአብሔር ይስጥልን። እንደገና ሙሉ ጌታ ነኝ።
እሺ ዶክተር ሙሉ ጌታ እግዚአብሔር ይስጥልኝ። እሺ
እግዚአብሔር ይስጥልኝ። አዲስ አንድ ቀን ደግሞ አፈንጉስ ተሾመ ደማም ሰው እንደነበረ ጨዋታ እንደሚያውቅ አንዳንዴም ሲመሽጠው ማለፊያ ድምፅ ነበረው በዚያ ሲሸልል ሲዘፍን አንድ ቀን ደግሞ ካገኘ ወደዚያም እንሄዳለን። እግዚአብሔር ይስጥልኝ።
የመንዝና ግሼን ትዝታ ሊያመጡ ነው። እሺ አተካልኝ። እግዚአብሔር ይስጥልኝ። እሺ
ደህና ሁኑ።
ሰላም ሁኑ። አንዳንዴም በዋልድባ ብያል ነበር። አንዳንዴም ለፈገግታ ያህል ጣል ማድረግ አይከፋም ለማለት ነው። ሰሞኑን ወደ ኢትዮጵያ መግባት እንደ ስታይል እንደ ፋሽን ይባል አላቅም እንደ ማለት ሆኗል። እነ ገሌ ገቡ እኮ፣ የገሌ ፓርቲ ገባ፣ የነ ገሌ ድርጅት እኮ ገባ፣ ወዘተረፈ ነው ወሬው ጨዋታ ሁሉ። አንዱ ወጣት ከአንዲት እናት ጋር ሲጨዋወት ቆይቶ እማማ ይላቸዋል፣ ወየኔ ልጅ አዲስ ዓመት ሊገባ ነው እኮ ቢላቸው፣ በሞትኩት እሱ ደግሞ ከየት ሀገር ነው የሚመጣው ብለው እርፍ። ወደ መሰናዶ ልለፍ። እንዲህ ነው እንዲህ ነው ጋብቻ ተብሎ ይዘፈን የለ? ዜማው ግን ለነ ሳይጋቡ ተፋቶች አይሆንም፣ ምሳሌ ላልተጋቡም አርአያ ለሚሆኑ ቃል ኪዳናቸውን ጠብቀው እስከ ሕይወት ፍጻሜ ለሚጸኑ ወረት ላልዳሰሳቸው ነው። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው በትዳር የ55 ዓመት የወርቅ ኢዮቤልዩ ያከበሩትን የዶክተር ጌታቸው መካሻንና የወይዘሮ ጸገነት ዘውዴን የጋብቻ ሕይወት እንደሚከተለው አቅርቧል። በዚች ዜማ እንሸጋገር።
ዶክተር ጌታቸው መካሻ እንዲሁም ባለቤቶ ወይዘሮ ጸገነት ዘውዴ እንኳን ደስ ያላችሁ። እንደው በትዝታ መነጽር ወደ ኋልዮሽ ይዣችሁ ልጓዝ ነው እና በዛ ዘመን የትዳር አመሰራረት እንዴት ነበረ?
በተለመደው በሀገራችን ልማድ ነው፣ በጊዜው መቼም ሞደርን ቢባልም አማላጅ ልኮ ምን ብሎ የሚፈጸም ጉዳይ ነበር። በእኛ ጉዳይ ግን እኔም ከተማሪ ቤት እንደ ሀገር ተመልሼ በውጭ ጉዳይ ሚኒስቴር በነበርኩበት ጊዜ ነው። እሷም ደግሞ ትምህርቷን በዴንቨር ዩኒቨርሲቲ አሜሪካ ጨርሳ አዲስ አበባ በተመለሰችበት ጊዜ ነው። በዛን ጊዜ ወደ ውጭ ጉዳይ ሚኒስቴር እየመጣች የምታያት ጓደኛዋ ነበረች። እዛ ስትመላለስ አየኋት እና መቼም ምንም በቤተሰብ በኩል ብንተዋወቅ እኔና እሷ አንተዋወቅም ነበር። የሚያስተዋውቀን ሰው ፈልጌ ተገናኘኋት። ከዛ ተለማመድን እና ወዲያውኑ ሁለተኛው ወር አማላጅ የሀገር ሽማግሌዎች ወደ ቤተሰቧ ልኬ ክቡር ብላቴን ጌታ ዘውዴ በላይነህ እና ባለቤታቸው ወይዘሮ ወርቅነሽካ እነሱም ወዲያውኑ ስምምነታቸውን እና ምርቃታቸውን ስለ ወዲያው የሰርጋችን ዝግጅት ተጀመረ ማለት ነው።
ወይዘሮ ጸገነት
እንዳለው እሱ እህቶቹንም ባውቅ ኖሮ ተማሪ ቤት እሱን አላውቀውም ነበር በእውነቱ። ግን በኋላ በሰማሁትም ባየሁትም የሚስማማኝ ሰው መሆኑን ሳውቅ ብዙም ጊዜ አልወሰደብንም። ሪሊ ተግባብተን አይጌስ ሁለታችንም የበሰልንበት ዘመን ነበር ማለት ነው። ተስማማን፣ የሚያስፈልገው ተደረገ፣ እግዚአብሔር ፈቃዱ ሆኖ ይኸው እንግዲህ እስካሁን አብረናለን።
ምን ያህል ልጆች አፍርታችኋል?
3 ልጆች አሉን፣ 1 ሴት 2 ወንዶች። ሴቷ አህልሽም ጌታቸው ትባላለች። ከሷ የሚቀጥለው ዶክተር መካሻ ጌታቸው ይባላል። የእሱ ታናሽ ደግሞ አሰግድ ጌታቸው ይባላል።
የልጅ ልጅ አይታችኋል ማለት ነው?
አዎ፣ እግዚአብሔር ይመስገን 7 የልጅ ልጅ ሰጥተውናል።
በጣም ግሩም። ባሳለፍነው ሰሞን ያከበራችሁት የ55 ዓመት የትዳር ጉዞ የወርቅ ኢዮብልዩ በዓል እንዴት ነበረ? እነማንስ ተገኙ? ዶክተር ጌታቸው መካሻ፣
አሜሪካ ከመጣን ያፈራናቸውን ወዳጆችና ዘመዶች እንደዚሁም ደግሞ የግል ወዳጆቻችንና ዘመዶቻችን በየበኩላችን ሁሉንም ጋብዘን ከያለበት ነው የመጡት። ለንደን፣ ከኒውዮርክ፣ ከዋሽንግተን ዲሲ እና ደስ የሚያሰኝ ጊዜ ነው ያሳለፍ ነው። ወደ 200 ሰው በላይ ነበር። በታወቀው ላንጋም ፓሳዲና በሚገኝ ሆቴል ውስጥ ነው የተደረገው። ከሁሉም የበለጠ ለበዓሉ ድምቀት የሰጠው የታወቀው ድምፃዊው መሐመድ አህሙድ እንደ አጋጣሚ ከአሜሪካ መጥቶ ስለነበረ ተጋብዞ እኛም የእኛንም በዓል እንዲያከብርልን አድርገን በጣም በድምቀቱ ናቴ ተከበረ። ደስ የሚያሰኝ ምሽት ነበር። ሰው ሁሉ ተደስቶ ነው የተለያየ ነው ማለት ነው።
ወይዘሮ ጸገነት እንዴት ነበር በዓሉ? እስኪ ባጭሩ።
በዓሉ በጣም በእውነት ሰውን ሁሉ ያፋቀረ ለአንድ ለዛ ምሽት የነበረ የሰው ፍቅር እንዴት እንዳየን በእውነቱ ባለንበት ሀገር ብዙ ዘመድ ወዳጅ ማብጀታችንን የሚያሳየን ይሄ ግብዣ እኛ አይደለንም በእውነቱ ያደረግነው ልጆቻችን ናቸው። ልጆቻችን ፍቅራችንንና ክብሮታችንን የምናሳየው በዚህ ነው በማለት እነሱ ፕላን አድርገው እነሱ ሁሉን አስፈላጊውን አድርገው የጋበዙ እነሱ ናቸው። እርግጥ የእኛን ወዳጆች ነው የጋበዙት፣ የእኛን ዘመዶች ነው የጋበዙት። በዛ ላይ ተጨማሪ የሆነው የጥንታዊ ልበለው ዘፋኙ ስለነበረ እዛ የነበረው ህዝቡ ኮኔክት አደረገ በጣም ወዲያውኑ ከሱ ጋር እና አብሮ ከእሱ ጋር ያዜም ጀመር። በእውነት የታየው ትርኢት ቀላል አይደለም። ያ ሁሉ ሰው በአንድ መንፈስ አንድ ላይ ተደስቶ ማክበሩ እስከ መቼ ማረሳው በእውነት።
የዛሬ 55 ዓመት በነበረው ሰርጋችን ላይ የተገኙ 3 ሰዎች ብቻ ነበሩ። መቼም ብዙ ሰው እንደምታውቀው በእድሜም ብዛት በምናምን አልቋል። እነሱ ሲናገሩ አይ የዛሬው ነው እውነተኛው ሰርጋችሁ፣ ያለፈው የመጀመሪያው ሰርጋችሁ ይሄን ያህል አልደመቀም ነበር አሉ። ምክንያቱ ምንድን ነበረ ብትል ልክ ከስድስት ወር በፊት አባቴ ክቡር አቶ መካሻ ማረ የከፍተኛው ፍርድ ቤት ዳኛ አልፈው ስለነበረ የሙት ዓመት ሳይከበር በሀገራችን ስርዓት እንዴት በስድስት ወር ውስጥ ትጋባላችሁ እያሉ ዘመዶቻችን ሁሉ ቅር ስላላቸው አርምሞ ነበረ ሰርጎ የተደረገው። ሙዚቃም አልነበረ ግብዣው ምኑ ሳይጓደል አለ ሙዚቃ ነበረ የተጋባ ነው።
በትዳር ዓለም ውስጥ አሳዛኝ አለያም አስደሳች ገጠመኝ እንደሚኖር ገምታለሁ። እንደው የምታስታውሱት የህይወት ገጠመኝ አለ ወይዘሮ ጠገነት?
አዎ፣ እንዴ በዚህ ሁሉ ዘመን ውስጥ የት ይጠፋል? አሳዛኝ ብዙ ነገር አለ። ነገር ግን ከጊዜ በኋላ ማሰባችንም ይቀራል ያን ክፉ ነገር ማለት ነው። እኔ ከሁሉ በጣም የማይረሳኝ ሳንወድ አገራችንን ጥለን መውጣታችን መቅረታችን ሁልጊዜም ያሳዝነኛል። ልጆቻችን ከሀገራቸው መለየታቸው ሁልጊዜም ያሳዝነኛል። ይሄ ያሳዝነኛል። ሆኖም በህይወት ውስጥ ደስታና ሀዘን ተፈራራቂ ናቸው። መቼም ብዙም አለ መግባባትም ይፈጠራል ብዙ ነገር። ነገር ግን ሁለቱም ባልና ሚስት ሆነን ትዳርን መንፈረታለን የሚሉ ሰዎች ተግባብተው ችግራቸውን መፍትሄ ለመፈለግ ሁልጊዜ ተስማሙ ከሆኑ በመሀላቸው መግባባት፣ መነጋገር፣ ማንኛውንም ነገር መተማመን፣ አንዱን አንዱ ያሰበውን አመዛዝኖ መቀበል፣ እንዲህ ያለ ነገር ካለ የመጣ ችግር ሁሉ የመጣ ሀዘን ሁሉ ይቃለላል።
እንደው በትዳር ዓለም ውስጥ ላሉ አለያም ወደ ትዳር ዓለም ውስጥ ለመቀላቀል በዝግጅት ላይ ላሉ ትዳር መስራቾች ማስተላለፍ የሚፈልጉት መልእክት ካለ ከእናንተው ተመክሮ አንጻር ማለት ነው ዶክተር ጌታቸው መካሻ?
ሶስት ዋና ዋና ነገሮች አሉ ላቸዋለሁ። አንዱ መቻቻል፣ ሁለተኛው መተማመን፣ ሶስተኛው ደግሞ ከልብ መዋደድና መፋቀር ነው። ደግሞ መዋደድና መፋቀር መቻቻልንም መተማመንንም ያጠቃልላል እላቸዋለሁ። በዚህ አይነት ነው የዘለቅ ነው። ውጣ ውረድ አለ። መለያየትም አንዳንድ ጊዜም መወቃቀስም መጨቃጨቅም አለ። ለምሳሌ በትንሹም ከትንሹም አንስቶ እስከ ትልቅ ድረስ ግድግዳ ላይ በተሰቀለው ስዕል የትኛው ዕለት ግድግዳ ላይ ይሁን በሚል መጨቃጨቅ አለ። ሌላው ቀርቶ ደግሞ በትልቁ ጉዳይ ደግሞ የልጆች ተማሪ ቤት ጉዳይ አለ። የትኛው ተማሪ ቤት ይግቡ አይግቡ፣ በመጨረሻ ሁሉ በሁሉ ነገር እየተስማማን በዚህ አይነት ዘለቅ ነው እያልኩ እነግራቸዋለሁ።
ዶክተር ጌታቸው መካሻ እንዲሁም ወይዘሮ ጸገነት ዘውዴ እንኳን ደስ ያላችሁ። ቀሪ የትዳር ጊዜያችሁ የተባረከ እንዲሆን እመኛለሁ። ሁለታችሁም ስለ ጊዜያችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም እግዚአብሔር
ይስጥልኝ። እኔም አመሰግናለሁ እንዲህ ያለውን እድል ስለተሰጠው።
ሀገራቸው ውጪ ያሉ ኢትዮጵያውያን እንዴት ይሆን እንቁጣጣሽን የሚያከብሩት የሚጠይቁ አይጠፉም። በተለይ ጥሬ ስጋውን ስናወራርድ ያላዩ የመጀመሪያ የአሜሪካ ጎብኚዎች መጠየቃቸው አይቀርም። የሚኒሶታ ኢትዮጵያውያን ማህበረሰብ አባላት የአዲስ ዓመት መቀበያ እንቁጣጣሽ እያከበሩ ናቸው። እዚያው ሚኒሶታ ባለፈው ሳምንት የኢትዮጵያ ቀን ፌስቲቫል ተከብሮ ኖሮ የእንቁጣጣሽ በዓል ነው እንዴ ያሉም ነበሩ። ግን አይደለም። ይህንኑ ግልጥ ለማድረግና ስለ አሁኑም በዓል አከባበር እንዲያብራሩልኝ የኢትዮጵያን ቀን ያዘጋጀውንና የደሃበሻ ፕሮግራም አዘጋጅ ሄኖክን፣ የሚኒሶታውን የእንቁጣጣሽ ዓመታዊ በዓል የሚያከብረው የኢትዮጵያ ኮሚኒቲ ሕዝብ ግንኙነት ኃላፊ ወይዘሮ ሰላማዊትን ይዣለሁ። እንግዶች እስቲ ሰላምታ ተለዋወጡ። እንኳን ለአዲሱ ዓመት አደረሳችሁ ሁለታችሁንም። እንግዲህ ዛሬ እንግዲህ ጳጉሜን 4 ነው። ሚኒሶታ ደግሞ በየዓመቱ የተለመደ በዓል አላችሁ ለአዲስ ዓመት። ባለፈው እሁድ ደግሞ የኢትዮጵያ ተከብሯል። ምናልባት አዲስ ዓመትን የሚተካ በዓል ነው ብሎ ሰው እንዳይምታታበት እናንተ ግልጽ ታደርጋላችሁ። ሰላማዊት፣ የእናንተ መቼ ነው የሚከበረው?
እኛ እንግዲህ እግዚአብሔር ቢፈቅድ ሰፕቴምበር 15 እሁድ ዕለት እናከብራለን።
ሄኖክ፣ እናንተ የኢትዮጵያ ቀን ነው አይደለም?
የኛ የኢትዮጵያ ቀን በዓል
ለመጀመሪያ ጊዜ ሲል ሰምቻለሁ። ማስታወቂያው ትክክል ነው?
ትክክል።
አሁን የመጀመሪያ ቀን ያላችሁት በየአመቱ ታረጋላችሁ ማለት ነው ወይስ ለአንዴ ብቻ ነው?
በየአመቱ ይደረጋል። ሌበር ዴይ ዊኬንድን በማስመልከት ምንሾታም እንግዲህ አንዱ ይሆናል ማለት ነው።
ወይዘሮ ሰላማዊት፣ የእናንተን የአዲስ አመት እና ይሄ የኢትዮጵያ ቀን የተባለው አጠጋግታችሁ አንድ ላይ ለማክበር ብትችሉ ምናልባት የበዓላችሁ ድምቀት የበለጠ አይሆንም ነበረ?
ጥያቄ ራሱ መልሱን መልሶታል። ራሱ ለመጀመሪያ ጊዜ የኢትዮጵያ ቀን ተብሎ የወጣው ማስታወቂያ በጣም አድርጎ ብዙ ሰዎችን ኮንፊውዝ ያደረገ እኛንም ደግሞ ትንሽ
የአዲስ አመት መስሏቸው።
አዎ፣ ምክንያቱም እኛ የኢትዮጵያ ቀን ብለን ነው የምናከብረው። ሁሉንም የሚያሰባስብና 22 አመት ሚኒሶታ አስቀረቀጥኩ ድረስ በየአመቱ የሚከበር ነው። አስቀድሞ አልሰማንም። አብረን ብናከብረው የተሻለ ይሆን ነበር።
ሄኖክ፣ ምን ያህል አስባችሁበት ነበር?
የዛሬ 6 ወር አካባቢ የኮሚኒቲ ሊቀመንበርና ዋና ጸሐፊውን አናግሬያቸው ነበር ይሄንን ፕሮግራም እንደማዘጋጅና ኢትዮጵያ ኮሚኒቲ ሰላማዊት እንዳለችው የኢትዮጵያ አዲስ አመት ያከብራል፣ ግን የኢትዮጵያ ቀን ተብሎ ይቻላል። ኢትዮጵያ አዲስ አመት ነው። አዲስ አመትና ፌስቲቫል ደግሞ የተለያዩ ነገሮች ናቸው። ስለዚህ ምንም ችግር የለውም ብዬ ነው የማስበው።
ቅድም ወይዘሮ ሰላማዊት እንዳልሽው ግን የኢትዮጵያ ቀን ብላችሁ አይደለም እናንተ የምታቀብሩት፣ የኢትዮጵያ አዲስ አመት ብላችሁ ነው የምታቀብሩት።
ህዝቡ ግን አንደርስታንድ የሚያደርገው የኢትዮጵያ ቀን ነው። ለዚህ ነው ኮንፊውዥን የሚፈጠር።
ሰው እንደዛ ይገባዋል፣ ሌላ ነገር ነው። እናንተ ደግሞ ብላችሁ አታውቁም።
ሲወጣ ምን እያለ እንደሚወጣ አላውቅም፣ ግን እኛ አሁን የኢትዮጵያ ቀን ብለን የምንለው ያንን በየአመቱ የምናከብረውን እንቁጣጣሽ ማለት ነው።
እናንተ እንደዛ ትሉታላችሁ።
ሰውም አንደርስታንድ የሚያደርገው እንደዛ ነው። እንግዲህ አሁን የሚሰማው ህዝብ ክሊር ይሆንለታል ብዬ
ልክ ነው። ህዝቡ ግልጽ ይሆንለታል። እኔ ይህን ፕሮግራምም ከእናንተ ጋር መዋየት የፈለግኩት የኢትዮጵያን አዲስ አመት እንደምታከብሩ አውቃለሁ፣ የኢትዮጵያ ኮሚኒቲ የዛ እናንተ ጋር ያለው ነገር ግን እነ ሄኖክ ደግሞ የኢትዮጵያ ቀን ሲያከብሩ ምናልባት ከዚህ ቀደም ተከብሮ የለም የሚል ነገር እንዳይኖር ሁለታችሁም ባላችሁበት ግልጽ ለማድረግ ነው። ወደፊት ተመካክራችሁ ህዝቡን በአንድ ላይ ለመሰብሰብ እሱ የእናንተ ጉዳይ ይሆናል። ግን ለአድማጭ
በነገራችን ላይ በእኛ ፌስቲቫል ላይ ሴፕቴምበር 15 የኢትዮጵያ ኮሚኒቲ የአዲስ አመት በዓል እንዳለው እንደሚያዘጋጅና ኮሚኒቲያችንን ሄደን ማጠናከር እንዳለብን የበኩላችንን ቅስቀሳ አድርገናል።
ሄኖክ፣ እንዴት ተካሄደልህ የኢትዮጵያ ቀን? በነጻ ነው የጠራችሁት የጋበዛችሁት ወይስ በክፍያ ነው?
በጣም ያማረ ነበረ። ላይቭ ሲተላለፍ ነበር። በጣም በመቶ ሺዎች የሚቆጠሩ ሰዎች አይተውታል። 5000 ከምናምን በላይ ህዝብ የነበረበት ነው። በተጨማሪም ደግሞ የእግር ኳስ ጨዋታ ነበር፣ ኢትዮጵያና ኤርትራ። ማምሻውን ደግሞ ምሽቱን ከስምንት በላይ አርቲስቶች የተሳተፉበት የሙዚቃ ኮንሰርት ነበረ።
ክፍያ ነበረው አይደለ?
ከ15 ዓመት በታች የነበሩ ህጻናት ምንም አልከፈሉም። እንደዚሁም እናትና አባቶች እንዳይከፍሉ አድርገናል። ወጣቶች ግን በአለት እድሜያቸው ከ16 እስከ 65 ያሉ ሰዎች በ20 ብር እንዲገቡ አድርገናል።
ወጪ እንዳላችሁ ገምታለሁ፣ በትልቅ ሜዳ ስላዘጋጃችሁ። ገቢው ወጪውን ለመሸፈን ነው የሚሆነው ወይስ ሌላ እቅድ አላችሁ?
የነበረው የተዘጋጀበት ሌበርስ ዴይ ዊኬንድ ስለነበር የሆቴል የአየር ትኬቶች በጣም ውድ ነበሩ የአርቲስቶቹን ለመክፈል እነዛ ወጪዎችን ለመሸፈን ነው። ምናልባት ትርፍ የሚገኝ ከሆነ ደግሞ ለሜሪ ጆይ የእርዳታ ድርጅት ለመስጠት ነው ዋናው ሀሳባችን።
ተገኝተዋል?
ተገኝተው ነበረ። ወደ 86 የሚሆኑ ህጻናትን በኢትዮጵያ ለማስተማር ሚኒሶታዎች ቃል ገብተዋል። በተጨማሪም 2 በአገር ቤት ሕክምና የሚያስፈልጋቸው ሰዎች ነበሩ። ለእነሱም ፈንድራይዝ አድርገን የተለያዩ ገንዘቦች ተሰብስቦ ሰጥቷቸዋል ማለት ነው።
ወይዘሮ ሰላማዊት፣ እናንተ በየአመቱ በነጻ ሰው እንደምትጋብዙ አውቃለሁ፣ ዘንድሮ ካልተለወጠ። ምንድን ነው ዝግጅታችሁ? ምን ይመስላል?
የተለያዩ ባህላዊ ሙዚቃዎች ከወቅቱ ጋር የሚሄዱ ግጥሞች ይነበባሉ። በዛው አጋጣሚ ደግሞ እኛም አባላትን ሪኩሩት የምናደርግበት ነው። ስለዚህ
የምትመለምሉበት ነው። አባላት
የምንመለምልበት የወደፊት አጀንዳችን ሁሉ የምንነጋገርበት ነው። እንግዲህ ወደ እኛ ደግሞ ሲመጡ ፓርኪንግ ብቻ ሳይሆን መግቢያውም ነጻ ነው። በሚኒሶታ ውስጥ ያለው የኢትዮጵያን ኮሚኒቲ በእግሩ ለመቆም በተለያዩ ጊዜ የተለያዩ ፈተናዎች ነው የሚገጥሙት ያሉትና እንግዲህ እነዚህን ሁሉ ለመቋቋም በዚህ አካባቢ አሁን እንደነ ሄኖክ ያሉትን ሰዎች ደግሞ ቢረዱንና ቢተባበሩንና ይህንን ኮሚኒቲ በእግሩ ብናቆመው ወደፊት ብናስኬደው የበለጠ ጥሩ ይሆናል። በዚህ አጋጣሚ እባካችሁን የኢትዮጵያን ኮሚኒቲ አስ ኦርጋናይዜሽን በየጊዜው የሚሰራቸው የተለያዩ ነገሮች ስላሉ በቅንነት እንደጋገፍ።
ቀላል ነው፣ ተማክራችሁ ትሰራላችሁ ብዬ ተስፋ አደርጋለሁ። መልካም በዓል ይሁንላችሁ ለሁለታችሁም። በጣም እግዚአብሔር ይስጥልኝ። አመሰግናለሁ ስለ ጊዜያችሁ።
ለሁላችንም
አዲሱ በዚህ አጋጣሚ እንግዲህ ቪኦኤን የሚሰሙ የሚኒሶታ ነዋሪዎች እንግዲህ ሰፕቴምበር 15 የኢትዮጵያን ቀን
ጥሩ
አዲስ አመትን አስታክን እንደ ድሯችን ስለምናከብር ሁላችሁም እንድትመጡ እንጋብዛችኋለን። መልካም አዲስ አመት።
ሄኖክም ሚዲያ አለህ፣ በደንብ ቀስቅስ አዲሱን አመት ሰውን ኢትዮጵያኑን ሰብስበህ እንድትሄድ መልካም በዓል። በዚያው በአዲስ አበባ ስሜት እንዳለን አድማጮች ወደ አትላንታ ልወሰዳችሁ። እንዲያው ለናሙና አሜሪካም አዲስ አመት ፈረንጅ ሀገርም እንቁጣጣሽ ይከበራል ለማለትና ሁኔታውን ለማሳየት ያህል ነው ቀደም ብዬ የሚኒሶታን አሁን ደግሞ የአትላንታን ለማቅረብ የተነሳሁት። በአትላንታ የኢትዮጵያውያን ማህበረሰብ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ዮናስ ታፈሰና በዚያው በአትላንታ የድንቅ መጽሔት እንዲሁም የአድማስ ራዲዮ አዘጋጅ ቴዎድሮስ ኃይሌ ናቸው እንግዶቼ። እንኳን አደረሳችሁ ዮናስም ቴዲም። ድንቅ መጽሔት እንዳስታወቀው ከሆነ በአሁኑ ሰዓት እያከበራችሁ ይመስለኛል እንቁጣጣሽን። እስቲ አቶ ዮናስ ጀምርልኝ፣ እንዴት እየተከበረ ነው?
እኛም ፕሮግራም ለአድማጮቻችሁ እንዲተላለፍ በማድረጋችሁ እኔም በኢትዮጵያ ኮሚኒቲ ማህበር በአትላንታ ስም እና እንዲሁም በአድማጮች ስም በጣም አድርጌ አመሰግናለሁ።
መልካም
እና በጣም በጥሩ ሁኔታ እያከበርን ያለ ነው። ወደ 16,000 ሰው በሚይዝ ስቴዲየም ውስጥ ነው እያከበርን ያለ ነው።
ምን ስቴዲየም ነው? አትላንታ
ፔሪሜትር ኮሌጅ ወይም ጆርጂያ ስቴት ዩኒቨርሲቲ ስቴዲየም ነው እና በብዙ ሺህ የሚቆጠሩ ሰዎች ገብተዋል። አሁን በብዛትም እየገቡ ነው ያሉት። እንግዲህ አረንጓዴ፣ ቢጫ፣ ቀይ ባንዲራውን ይዘው የተለያዩ የሀገር ልብሶችን ለብሰው ድምቅ ብለው ስታያቸው እንዴት ደስ እንደሚልና ጭራሽ ኢትዮጵያ እንጂ ውጭ ሀገርም ያለህም አይመስልም።
በጣም ጥሩ ነው። እነ ቴዲም ትላንት በሬዲዮ ናችሁ ሳቀሰቅሱ አልቀራችሁም ዛሬ አይደለም?
ሌላ ስራ አልነበረም ጋሽ አዲሱ፣ በጣም ስንቀሰቅስ ነው። የእኛው በዓል አይደል? እኛ ካላከበር ነው ማን ያከብረዋል?
ቴዲያችንም በጣም የሚረዳ ወንድማችን ነው፣ በሚዲያውም በመጽሔቱም። ቴዲንም በዚሁ አጋጣሚ በቪኦኤ አድማጮች ስም ላመስግን እወዳለሁ።
ጥሩ ነው። ጥሪ ያስተላልፉና በዚሁ እንለያይ። ቴዲ ጀምር።
ሁላችንም ኢትዮጵያውያንና ኢትዮጵያ ወዳጆችን ሁሉ ጋብዛችሁ በአሁኑ ሰዓት በቀጥታ እየሰማችሁ ከሆነ ወደ ጀምስ አልፎርድ ሚዲየም ክላርክስ እንድትመጡ ጋብዛለሁኝ።
አቶ ዮናስስ እንግዲህ ባለ ጉዳዩ
በዚህ አጋጣሚ ቪኦኤን የሚሰሙ ገና እስከ 11 ፒኤም ድረስ ስለሚቆይ ዝግጅት
እስከ ማታ 5 ሰዓት በጣም ጥሩ ነው።
እስከ ማታ ስለሚቆይ ጥሩ አጋጣሚ ነው። ይህን የሰሙ ሰዎችም እንዲመጡ እንጋብዛለን። በአጠቃላይ የኤርትራ ወገኖቻችንም በዚህ በዓል ላይ ታድመው በጋራ አብረውን እያከበሩ ነው። ኢትዮጵያኖች ሁሉንም የእምነትም በለው የተለያዩ ጎሳዎችን በለው በጋራ የሚያከብሩት ነው። ሁሉንም የሚመለከት በዓል ስለሆነ በዚህ ላይ ተገኝተው ኢትዮጵያዊነታችንን ግለጽ አንድነታችን ዘመኑም የመደመር ነው። ተደምረን አዲሷን ኢትዮጵያን የምንገነባበት ዘመን እንዲሆንልን
መልካም አዲስ ዓመት ለሁለታችሁም። እግዚአብሔር ይስጥልን።
ለእናንተም እግዚአብሔር ይስጥልን። እናመሰግናለን።
እግዚአብሔር ይስጥልን ጋሽ አዲሱ፣ ለቪዮ አድማጮችን በሙሉ ለሁላችሁም፣ ኢትዮጵያም ላሉት መልካም በዓል።
እንኳን አደረሰን እንኳን አደረሰን አዲስ ዓመት ለአዲሱ ዘመን እንኳን አደረሰን
እንኳን አደረሰን እንኳን አደረሰን ለአዲሱ ዓመት ለአዲሱ ዘመን እንኳን አደረሰን
እንኳን አደረሰን እንኳን አደረሰን አዲስ ዓመት ለአዲሱ ዘመን እንኳን አደረሰን
እንኳን አደረሰን እንኳን አደረሰን ለአዲሱ ዓመት ለአዲሱ ዘመን እንኳን አደረሰን።
አጌጠ በአበባ ሜዳው ተሸለመ
እንቁጣጣሽ ብሎ ሆያ ሆዬ ጨፍሮ መጨረሻ ላይ ምርቃት አለ። የቆዩበትን ቤት ምረቃ እና አብራችሁን የቆያችሁትን አድማጮች ሁሉ በዜማ አመስግነንና ምርቀን እንሰነባበት ማለቴ ነው። ከፕሮግራሙ አቀናባሪ ንጉሡ ታምሬ ጋር አዘጋጅና አቅራቢ አዲሱ አበበ ነኝ። መልካም አውደ ዓመት የከርሞ ሰው ይበለን።
ክቡራትና ክቡራን አድማጮች በእኔም በኩል እንኳን ለዋዜማው አደረሳችሁ። የተከበራችሁ አድማጮች የማጠቃለያ ዜና ላሰማችሁ። የአርበኞች ግንቦት ሰባት ንቅናቄ ሊቀመንበር ፕሮፌሰር ብርሃኑ ነጋ አዲሱን የለውጥ ሂደት ይቃወማሉ ላሏቸው ወገኖች የይቅርታና የፍቅር ጥሪ አቅርበዋል። ለውጡ ኢትዮጵያን እውነተኛ ዲሞክራሲያዊት ሀገር ከማድረግ ወዲህ አይቆምም ብለዋል። የንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌም ትግሉ ገና መጀመሩ ነው ብለዋል። ዛሬ አዲስ አበባ ሲገቡ ደማቅ አቀባበል በተደረገላቸው ወቅት ጠቅላይ ሚኒስትር አብይ አህመድ እያስመዘገቡ ናቸው ያለችውን ለውጥ እንደምታደንቅ የገለጸችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዛሬ የእውቅና ሽልማት አበረከተችላቸው። ጠቅላይ ሚኒስትሩ በጥቂት ወራት ውስጥ ያደረጉት እንቅስቃሴ ከፍተኛ ውጤት አስመዝግቧል ብላለች ቤተ ክርስቲያኒቱ። ደቡብ ሱዳን ውስጥ ዛሬ አይሮፕላን ወድቆ የ19 ሰው ሕይወት አልፏል። ይኸው ነበር ማጠቃለያው። ከቴክኒሽያኑ ጀስቲን ትዋይት ጋር በዚሁ እንሰናበታለን። ጤና ይስጥልኝ።
በ19ና በ25 ሜትር ባንድ እንዲሁም በአጭር ሞገድ የሚያሰማውን ፕሮግራም የዛሬውን እዚያ በቃ። ነገ ሰኞ ከምሽት 3 ሰዓት ላይ በመደበኛው ስርጭት እንገናኛለን፣ በአዲስ ዓመት ዋዜማ ማለቴ ነው። እስከዚያው ድረስ ንጉሡ ታምሬ አቀነባሪ፣ የፕሮግራም አዘጋጁ ደግሞ እኔ አዲሱ አበበ